the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 3 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሽታችኋል። የዚህ ምሽት አስተናጋጆቻችሁ ሰለሞን ክፍሌና
እኔም ሰለሞን አባተ ነን።
ለኢትዮጵያ እንደምትሰጥ ይፋ ካደረገችው የ97 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ በተጨማሪ ሊለዋወጡ ለሚችሉ ሁኔታዎች ምላሽ ለመስጠት ዝግጁ መሆኗን ዩናይትድ ስቴትስ አስታወቀች።
We will remain vigilant in our watch of the situation and will
ሁኔታዎችን ከመከታተል አንጻር ንቁ ሆነን እንጠባበቃለን። ፕሮግራሞቻችን በመሬት ላይ ላለው ሁኔታ ብቻ ሳይሆን እየተለዋወጡ ለሚሄዱ ጭምር ምላሽ እንደሚሰጥ እናረጋግጣለን።
ሬቸል ግራንት በዩናይትድ ስቴትስ የዓለም አቀፍ ልማት ኤጀንሲ ከፍተኛ ባለስልጣን ናቸው። ዘገባው በአብይ ርዕስ ይቀርባል። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናሰማችሁ።
የብሩንዲ ተፋላሚ ወገኖች በአስቸኳይ ውጊያ አቁመው ችግሮቻቸውን በድርድር ጠረጴዛ ዙሪያ እንዲፈቱ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስገንዝቧል። የሰላሙን ጥረት በሚያደናቅፉና ሁከቱን የሚያባብሱ ግለሰቦች የባንክ አካውንቶቻቸው እንዳይንቀሳቀስና የጉዞ እገዳ እንደሚጣልባቸው ያስችላል የተባለውን አዲሱን ረቂቅ ውሳኔ 15ቱም የምክር ቤቱ አባላት በሙሉ ድምፅ ደግፈዋል። ረቂቅ ውሳኔ በተጨማሪ ለቡሩንዲ ሕዝብ የሚያስፈልገውን እርዳታ የሚገመግም የፖሊስና የጸጥታ ጥበቃ ባለሙያዎች ጓድ እንዲመደብ ይፈቅዳል። በቡሩንዲ ሁከቱ ባለፈው ዓመት ሚያዝያ የተቀሰቀሰው ፕሬዚደንቱ ፒየር ኩሩንዚዛ ለሶስተኛ ዙር የሥራ ዘመን በምርጫው ለመወዳደር ከወሰኑ በኋላ ነው። ተቃዋሚዎች ፕሬዚደንቱ የወሰዱት እርምጃ ሕገ መንግሥቱን የጣሰ ነው ብለዋል። ተጨማሪ ዜና አለ። ፒተር ክሎት ያጠናቀረውን አዳነች ፍሳሐዬ ታቀርባለች።
ቡሩንዲ ውስጥ ባለው ትርምስ ምክንያት 210 ሺህ የሚሆኑ ሰዎች ሩዋንዳን፣ ታንዛኒያንና የኮንጎ ዲሞክራሲያዊ ሪፑብሊክን ወደ መሳሰሉት አጎራባች ሀገሮች ለመሰደድ ተገደዋል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት ቡሩንዲ ያለው ቀውስ መፍትሄ ካላገኘ በስተቀር የሀገሪቱን የጸጥታ ሁኔታ በማናጋት መላ አካባቢውን ሊነካ ይችላል ሲሉ አስጠንቅቀዋል። የቡሩንዲ የውጭ ጉዳይ ሚኒስትር አለን ኒያሚትዌ በበኩላቸው በሀገሪቱ ያለው የፖለቲካና የጸጥታ ችግር እንደ አውሮፓ አቆጣጠር በ1994 ዓ.ም በሩዋንዳ የታየውን አይነት ፍጅት ሊያስከትል ይችላል የሚል ድምዳሜ ላይ መድረሱ ምጸት ነው ብለዋል። ፕሬዚደንት እንኩሩንዚዛ ለሶስተኛ ጊዜ ለፕሬዚዳንትነት ለመወዳደር ከወሰኑ ወዲህ በሀገሪቱ ግጭት ተቀጣጥሏል የሚለውን አባባል አስተባብለዋል። ቡሩንዲ ውስጥ ያለውን ሁኔታ በ1994 ዓ.ም በሩዋንዳ ከተፈጸመው ፍጅት ጋር የማወዳደር ዝንባሌ አለ። አንድ ግልጽ መሆን ያለበት ነገር ግን ቡሩንዲ ውስጥ በሩዋንዳ ወደ ታየው ፍጅት አይነት የሚያመራ ነገር አለመኖሩ ነው ሲሉ የውጭ ጉዳይ ሚኒስትሩ ተናግረዋል። አያይዘውም የውጭ ጉዳይ ሚኒስትሩ በሀገሪቱ ግጭት ካለ በዘር ላይ የተመሰረተ አይደለም፣ መንግስትን የሚቃወሙት ሰዎች ሁቱዎችና ቱትሲዎች አሉባቸው፣ መንግስትን የሚደግፉት ሰዎችም እንደዚሁ ቱትሲዎችና ሁቶች አሉባቸው። አሁን መደረግ ያለበት ነገር ሁኔታውን ማረጋጋት ብቻ ነው በማለት አለን ያሚትዌ አስረድተዋል። ቡሩንዲ ውስጥ ያለውን ሁኔታ በቦታው ሆነው የሚከታተሉ የአፍሪካ ህብረት ተወካዮች እንዳሉ ባለሥልጣኖች ገልጸዋል። የቡሩንዲ ህዝባዊ ማኅበራትና ተቃዋሚ ቡድኖች የአፍሪካ ህብረት በመንግሥት አባላት ላይ ያተኮረ ማዕቀብ እንዲጥል ጥሪ አድርገዋል። የመንግሥት አባላቱ መንግሥት ከተቃዋሚ ቡድኖች ጋር እንዳይነጋገር ሴራ እየጠነሰሱ ነው ሲሉ ይከሳሉ። በእነዚህ ሰዎች ላይ ማዕቀብ ከተጣለ መንግሥት መፍትሄ ለመፈለግ ይገደዳል ይላሉ።
የደቡብ ሱዳን ተቀናቃኝ ወገኖች የሰላም ሰነዱ ከተፈረመ በኋላም ቢሆን ተኩስ የማቆሙን ስምምነት የሚጥሱ አድራጎቶችን እየፈጸሙ መሆናቸውን የምስራቅ አፍሪቃ የጋራ ልማት ባለሥልጣን ኢጋድ አስታወቀ። የኢጋድ የክትትልና የቁጥጥር ስልት አካል እንዳስታወቀው እስከ ቅርብ ቀናት ድረስ የተለያዩ ጥሰቶች ተፈጽመዋል። እስክንድር ፍሬው ተጨማሪ አለው።
በደቡብ ሱዳን የተባበሩት መንግስታት ተልእኮ ጀልባዎች የተለያዩ አቅርቦቶችን ይዘው ከማላካል ወደ ሬንክ እያመሩ ነበር። 55,000 ሊትር ነዳጅ በጫኑት በእነዚሁ ጀልባዎች ውስጥ ደግሞ 18 የተባበሩት መንግስታት ድርጅት ባለሙያዎችና 13 ደቡብ ሱዳናውያን አሽከርካሪዎች ነበሩ። ጀልባዎቹም ሰዎቹም ታገቱ። ባለሙያዎቹና አሽከርካሪዎቹ ቢለቀቁም ነዳጁ ግን አልተመለሰም። ይህ ከሆነ ደግሞ ሁለት ሳምንት እንኳን አልሆነውም። ይህንን ተግባር የፈጸሙት ተቃዋሚዎቹ መሆናቸውን በሪፖርቱ ያመለከተው የክትትልና የቁጥጥር ስልቱ በእነርሱና በመንግስት የተፈጸሙ ሌሎች ጥሰቶችንም ዘርዝሯል። ሁኔታው የሰላም ስምምነቶቹ ምን እንደሆኑ የማይረዱ ወይም ያልገባቸው የታጠቁ ኃይሎች መኖራቸውን እንደሚያሳይም ጠቅሷል። ሪፖርቱን ወደ ኢጋድ ዋነኛ አደራዳሪዎች በመላክም መወሰድ አለባቸው ያላቸውን እርምጃዎች አመልክቷል። በዚህ መሰረት ሁለቱ ተፋላሚ ወገኖች በአጥፊዎች ላይ እርምጃ እንዲወስዱ እንዲያደርጉ ሐሳብ አቅርቧል። የተፈጸሙትን ጥሰቶች እንዲያወግዙም ጠይቋል። የደቡብ ሱዳን መንግስትና ተቃዋሚዎቹ የሰላም ስምምነት የፈረሙት እንደ አውሮፓውያን አቆጣጠር ነሐሴ 26 2015 ሲሆን አንዳንዶቹ ጥሰቶች የተፈጸሙት ከዚህ ስምምነት መፈረም በኋላ መሆኑን ሪፖርቱ ያመለክታል። ሁለቱ ወገኖች በቅርቡ በደረሱበት ስምምነት መሰረት የተቃዋሚዎቹ የልዑካን ቡድን ግጭቱ ከተቀሰቀሰ ከሁለት ዓመታት በኋላ ለመጀመሪያ ጊዜ ጁባ እንደሚገባ ይጠበቃል በመጪዎቹ ጥቂት ቀናት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ናይጄሪያ ጦር ሰራዊት በሰሜን ምስራቅ ክፍለ ሀገር ቦርኖ ካምፕ ውስጥ በቦኮ ሐራም ነውጠኞች ከታገቱ ሰዎች መካከል 61ን አስለቀቀ። በዘመቻው ወቅት ወታደሮቹ 4 የነውጠኛውን ቡድን ታጣቂዎች መደላቸውንና 1 መማረካቸውን የጦር ሰራዊቱ ቃል አቀባይ ገልጸዋል። ወረራው መቼ እንደተካሄደ ግን አላብራሩም። ናይጄሪያ በቅርቡ በ3 የሰሜን ምስራቅ ግዛቶች በቦኮ ሐራም ቡድን ላይ ድል መቀዳጀቷን አስታውቃለች። ቦኮ ሐራም በሰሜን ናይጄሪያ ነጻ እስላማዊ ግዛት ለመመስረት ብረት ካነሳ እነሆ 6ኛ ዓመቱ ነው።
የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ያቀዱት ጉብኝት ደህንነታቸውን አያሰጋም ሲሉ የማዕከላዊ አፍሪካ ሪፐብሊክ ወታደራዊ የፖለቲካና የሃይማኖት መሪዎች ተናገሩ። ይህ የአፍሪካውያኑ ባለሥልጣናት ማረጋገጫ የተሰጠው ቫቲካን በጉብኝቱ ወቅት ስለ አቡኑ ደህንነት ስጋቷን ካሰማች በኋላ ነው። የማዕከላዊ አፍሪካ ሪፐብሊክ የሕዝብ ደህንነት ሚኒስትር ሲናገሩ በቅርቡ ዋና ከተማይቱ ባንጊ ውስጥ ሁከት ተፈጥሮ እንደነበር ቢታወቅም አሁን ጥበቃው በአስተማማኝ ደረጃ ላይ ይገኛል ብለዋል። የሮማው ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ባንጊን ከ15 ቀናት በኋላ በሚጎበኙበት ጊዜ ምናልባት 850 ተጨማሪ ጸጥታ አስከባሪዎች ሊኖሩ እንደሚችሉ የመንግስታቱ ድርጅት አስታውቋል። በማዕከላዊ አፍሪካ ሪፐብሊክ የዓለሙ ድርጅት ኅብረ ብሔር አረጋጊ ኃይል በሀገሪቱ ብሔራዊ ምርጫዎች ከመካሄዳቸው ከ45 ቀናት በፊት ተጨማሪ 750 ወታደሮችና 140 የፖሊስ መኮንኖች እንደሚመደቡ ይጠበቃል። ተጨማሪው ኃይል 2 ዓመቱን በያዘው በዚያች አገር ቀውስ አሁን ያሉትን 10,000 ወታደሮች ይቀላቀላል። የአቡኑ ጉብኝት ለሀገሪቱ ቡራኬ ነው ሲሉ ተጠባባቂ ፕሬዚደንቷ ካትሪን ሳምባ ባንዛ ተናግረዋል።
አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በማያንማር ተቃዋሚው ብሔራዊ ሊግ ለዲሞክራሲ ፓርቲ በመንግስቱና በወታደሮች በሚደገፈው ዩኒየን ሶሊዳሪቲ ኤንድ ዲቨሎፕመንት በተሰኘው ፓርቲ ላይ ድል ተቀዳጅቶ የፓርላማውን አብዛኛ መቀመጫ ማሸነፉ ይፋ ሆነ። የብሔራዊ ምርጫ ኮሚሽኑ የምርጫውን የድምፅ ቆጠራ ውጤት በኦፊሴል ያስታወቀው በዛሬው ዕለት ነው። የማያንማር ጦር ሰራዊትና ትላልቆቹ የሀገሪቱ ፓርቲዎች ለፕሬዝደንትነት የሚቀርቡትን እጩዎች የሚመርጡት በመጪው የካቲት ይሆናል ተብሏል። ብሔራዊ ሊግ ለዲሞክራሲ ፓርቲን ለዚህ ከፍተኛ ድል ያበቁት መሪ አውን ሳን ሱኪ ግን ወታደራዊ መንግስት ሕገ መንግስት ውስጥ እንዲካተት ባደረገው ማሻሻያ አንቀጽ ምክንያት በእጩነት መቅረብ አይችሉም።
ኢራቅ ውስጥ አንድ አጥፍቶ ጠፊ ቦምብ ታጣቂ ዋና ከተማይቱ ባግዳድ ውስጥ ጥቃት አድርሶ በትንሹ 12 ሰዎች ሲሞቱ ሌሎች 32 መቁሰላቸውን ባለሥልጣናቱ አስታወቁ። ጥቃቱ የደረሰው በአብዛኛው ሺዓዎች ያሉበት በአንድ የኢራቅ መንግስት የሚደገፍ ሚሊሻ ቡድን አባል የቀብር ስነ ስርዓት ላይ ነው።
በመጨረሻም በኢራቅ ባለሥልጣናት መግለጫ መሠረት የዩናይትድ ስቴትስ ጦር ሰራዊት ጂሃዲ ጆን እየተባለ በሚጠራው አደገኛ እንግሊዛዊ እስላማዊ መንግስት ሚሊሻ ላይ ያነጣጠረ የአየር ድብደባ ማካሄዱን አስታውቋል። ጂሃዲ ጆን በበርካታ ቪዲዮዎች ላይ የምዕራባውያን ታጋቾችን አንገት ሲቀላ ታይቷል። ዜናው አበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13865 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ህዳር 3 2008 ዓመተ ምህረት ምሽት ፕሮግራም ነው።
አሁን ባስተሳሰብ ነው ያለ ያንን የብሔር ጭቆና የሚያራምድ የመንግስት መዋቅር ወይም ደግሞ መንግስትን ሀገርን የሚመራ ፖለቲካው ተቋም እስከሌለ የብሔር ጭቆናን መሰረት ያደረገ እስከሌለ ድረስ ይህን ተጨባጭ ሁኔታ የለውም። በተለይ ግን ባስተሳሰብ አለ።
ኢትዮጵያ ውስጥ የብሔረሰብ ስብጥር መኖሩ ማንነት በጣም አስፈላጊ ነገር መሆኑ ይሄ በመሰረቱ በሀሳብ ደረጃ ሁላችንም ሊያስማማን ይችላል። ችግሩ የእኛን ሀገር የብሔረሰቦች ግንኙነት ለመተንተን የተደረገው ሙከራ በአንድ ማህበረሰብ ውስጥ የኢኮኖሚ መሰረት ሊኖረው ይገባል። አንድ ብሔር ወይም አንድ ተቋም ሌላውን ለመጨቆን።
ክቡራትና ክቡራን አድማጮች፣ አሁን የሰማችሁት በሁለተኛው አጋማሽ ከሚቀርቡ ዝግጅቶቻችን አንዱን ነው። አሁን የዕለቱ አበይት ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ሰው ጠበቃ ሲፈልግ ሙያው እንዴት ነው ተከራክሮ ያሸንፋል ሳይሆን ማንን ዳኛ ያውቃል፣ ዳኛ ማንን ነው የሚያውቀው ተብሎ ነው።
ዳኛ ማንን ያውቃል የሚለው ነገር አንተ ዳኛው ጋር ያለው ግንኙነት ከጀርባው ሌላ ነገር ያዘለ እንዳለው ነው። ሌላው ነገር አሁን ያልጠቀሰው ጠበቃው ምን ያህል የፖለቲካ ግንኙነት አለው የሚለው።
ከእሰጥ አገባው በፊት ዶክተር ፍጹም አቻምልህ ይባላሉ። የሕግ ባለሙያ ናቸው። የሰማችኋቸው በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የተመራ አንድ መድረክ መንግስታቸው በአገሪቱ የመልካም አስተዳደር ይዞታ ዙሪያ ያደረገውን የጥናት ውጤት ተንተርሶ በተለይ የፍትህ ዘርፉን በሚመለከቱ ጭብጦች ዙሪያ ከተጀመረ ባለሙያ ትንታኔ የተወሰደ ነው። በሁለተኛው አጋማሽ ጠብቁን። አሁን እሰጥ አገባ ይቀጥላል።
የምሽቱ አብይ ርዕስ ይቀርባል። አሁን የዩናይትድ ስቴትስ ለኢትዮጵያ እንደምትሰጥ ይፋ ካደረገችው የ97 ሚሊዮን ዶላር የአስቸኳይ ጊዜ ድጋፍ በተጨማሪ ሊለዋወጡ ለሚችሉ ሁኔታዎች ምላሽ ለመስጠት ዝግጁ መሆኗን አንድ የዓለም አቀፍ የልማት ኤጀንሲዋ ዩኤስኤአይዲ ከፍተኛ የሥራ ኃላፊ አስታውቀዋል። ኢትዮጵያ ውስጥ የበረታ ረሃብ ወይም ቸነፈር ይከሰታል ብለው እንደማያስቡ ግን ኃላፊዋ አመልክተዋል። የኤጀንሲው የምስራቅ የመካከለኛውና የደቡባዊ አፍሪካ ክፍል ኃላፊ ሬቸል ግራንትን ዛሬ በስልክ ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
ዩናይትድ ስቴትስ በኤልኒኖ ምክንያት የተከሰተውን ድርቅ ጨምሮ በተለያዩ ምክንያቶች ተጋላጭ ለሆኑ ኢትዮጵያውያን የሚሆን የ97 ሚሊዮን ዶላር ድጋፍ መስጠቷን ያስታወቀችው በትናንትናው ዕለት ነው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ይፋ እንዳደረገው ወደ 97 ሚሊዮን ዶላር ከሚጠጋው ድጋፍ አብዛኛው የአስቸኳይ ጊዜ ምግብ እርዳታ ለሚያስፈልጋቸው የሚውል ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ የምስራቅ መካከለኛውና ደቡባዊ አፍሪካ ክፍል ኃላፊ ራቼል ግራንት ዛሬ ለቪኦኤ እንዳብራሩት ድጋፉ እንዲሰጥ የተወሰነው እየጨመረ የመጣው የምግብ እርዳታ ፈላጊዎች ቁጥር ስላሳሰባቸው ነው። ድጋፉ ለዜጎች የሚደርሰውም በኢትዮጵያ ውስጥ በሚንቀሳቀሱ አጋሮቹ በኩል መሆኑን ኃላፊዋ አስታውቀዋል። በዚህ መሰረት በካቶሊክ የእርዳታ አገልግሎት በኩል በ58 ሚሊዮን ዶላር 105,700 ቶን የአሜሪካ ምግብ ይቀርባል። የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም ለሚያካሂደው የድርቅ መከላከል ስራም 19 ሚሊዮን ዶላር ይሰጣል። 20 ሚሊዮን ዶላር ደግሞ ለዚሁ ተቋም የስደተኞች እርዳታ ፕሮግራም የሚውል መሆኑ ተገልጿል። እናም ድጋፉ የምግብ እርዳታ ለሚያስፈልጋቸው ወገኖች የሚደርሰው በመንግስት በኩል ሳይሆን መንግስታዊ ባልሆኑ ድርጅቶች በኩል መሆኑን ራቼል ግራንት አስረድተዋል።
We do not provide the assistance directly to the government of Ethiopia.
ድጋፉን በቀጥታ ለኢትዮጵያ መንግስት አንሰጥም። ለአገር በቀልና ለዓለም አቀፍ አጋሮች፣ መንግስታዊ ላልሆኑ ድርጅቶችና ለተባበሩት መንግስታት ድርጅት ነው የምንሰጠው። ስለዚህም እነሱ በመላሹ ድጋፉን በኢትዮጵያ ለሚገኙ ለረሃብ በጣም ተጋላጭ ለሆኑ ህዝቦች ያደርሳሉ።
ዩናይትድ ስቴትስ ከአጋሮቿ ጋር በመሆን ወደፊት ለሚኖረው የተረጂዎች ፍላጎት ጭምር መዘጋጀቷን ራቸል ግራንት ተናግረዋል።
ሁኔታዎችን ከመከታተል አንጻር ንቁ ሆነን እንጠባበቃለን። ፕሮግራሞቻችን በመሬት ላይ ላለው ሁኔታ ብቻ ሳይሆን እየተለወጡ ለሚሄዱ ጭምር ምላሽ እንደሚሰጡ እናረጋግጣለን።
ኤልኒኖ ባስከተለው ድርቅ ምክንያት ያስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ኢትዮጵያውያን ቁጥር 8.2 ሚሊዮን መድረሱን፣ በቅርቡም ወደ እጥፍ ሊያድግ እንደሚችል መንግስትና አጋሮቹ ይገልጻሉ። በዚህ ላይ አስተያየት የሚሰጡ አንዳንድ የመንግስት ተቺዎችም ችግሩን ከ1997ቱ ድርቅ ጋር እስከማነጻጸር ይሄዳሉ። ሁኔታው ከቁጥጥር ውጭ እንዳልሆነ የሚገልጸው የኢትዮጵያ መንግስትም በምንም መለኪያ ከዚያ የ97 ድርቅ ጋር ሊነጻጸር እንደማይችል ይናገራል። ራቸል ግራንትም ችግሩ ከቁጥጥር ውጭ አለመሆኑን ያምናሉ።
በኢትዮጵያ የረሃብ ቸነፈር ይኖራል ብለን አናስብም። ዛሬ በስፍራው ላሉ አጋሮች ምክንያት ብቻ ሳይሆን የኢትዮጵያ መንግስት በወሰዳቸው ውጤታማ የምላሽ እርምጃዎች ምክንያት እነሱና ዓለም አቀፍ ማህበረሰብ በጥሩ የተዘጋጁ ፍላጎቶቹ በተከሰቱ ቁጥርም ምላሽ የሚሰጡ እየሰጡ የሚቆዩ ይመስለናል። ስለዚህ በኢትዮጵያ የረሃብ ቸነፈር ወይንም ጠኔ ይከሰታል ብለን አናስብም።
የዩኤስኤአይዲ ድጋፍ በኢትዮጵያ ከተከሰተው ድርቅ አንጻር በቶሎ የተደረገ መሆኑን ኃላፊዋ ተናግረዋል። የሚመጣው ድጋፍ ቀጣይነት እንዲኖረው የድርጅታቸው ፍላጎት መሆኑንም ጠቁመዋል። በዚህ ድጋፍ በፍጥነት እየጨመረ የመጣው የርዳታ ፍላጎት እንደሚያሳስበን ለማሳየትና ሌሎች ለጋሾችም ምላሽ እንዲሰጡ መልእክት ለማስተላለፍ እንፈልጋለን ይላል ትናንት የወጣው የድርጅቱ መግለጫ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬው እናመሰግናለን። በሌላ በኩል የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የአጣዳፊ ምላሽ ፈንድ ኢትዮጵያ ከዚህ ቀደም ከገጠሟት ሁሉ የከፋ ነው ባለው በዘንድሮው ድርቅ ለተጎዱ ማኅበረሰቦች መርጃ የ17 ሚሊዮን ዶላር አስቸኳይ እርዳታ ትላንት ፈቅዷል። የፈንዱ ዋና ጸሐፊ ሊሳ ዳውተን የትኞቹ ክልሎች ብዙ እርዳታ እንደሚያስፈልጋቸውና አቅርቦቱ ለተረጂው እንዴት እንደሚዳረስ ለአሜሪካ ድምፅ አብራርተዋል። ሳሌም ሰሎሞን የሚከተለውን አጠናቅራለች።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በኢትዮጵያ ከዚህ በፊት ከገጠሙት ሁሉ የከፋ በሆነ ድርቅ ለተጎዱ ማህበረሰቦች የ17 ሚሊዮን ዶላር አስቸኳይ እርዳታ ትናንትና ሰጠ። ይህ የመንግስታቱ ድርጅት የአስቸኳይ እርዳታ ሰጪ ክፍል ወይም ሰርፍ በአመት ለመላው ዓለም የሚደርስ 450 ሚሊዮን ባጀት ያለው ሲሆን እንደ አውሮፓውያን አቆጣጠር በ2015 ወደ 80 ሚሊዮን ዶላር ኤልኒኞ ላጠቃቸው አካባቢዎች ማለትም ኤሲያ፣ ላቲን አሜሪካ፣ የአፍሪካ ቀንድ አገሮች እርዳታ እንደሚውል የአስቸኳይ እርዳታ ክፍል ሰርፍ ዋና ጸሐፊ ሊሳ ዳውተን ገልጸዋል። ከዚህ ባጀት እርዳታ በኢትዮጵያ ለደረሰው ድርቅ ምላሽ ለመስጠት በሚወስዳቸው እርምጃዎች የተባበሩት መንግስታት ድርጅትና አጋሮቹ ድጋፍ እንደሚሰጡ መሆናቸውን ሊሳ ዳውተን አስረድተዋል። 17 ሚሊዮኑ እርዳታ የሚውልበትን ሁኔታ ሲገልጹ እንዲህ ብለዋል።
And specifically with Ethiopia, with this most recent allocation of 17 million dollars to Ethiopia.
አሁን በተለይ ለኢትዮጵያ የሰጠነው 17 ሚሊዮን ዶላር በኢትዮጵያ ህዝቡ የሚያገኘው የምግብ መጠን ከጊዜ ወደ ጊዜ እየቀነሰ በመሄዱ ድጎማ የሚሆን ነው። ህዝቡ የረሃብ አደጋ ተጋርጦበታል። ከፍተኛ የአልሚ ምግብ እጦት ሰፍኗል። ስለዚህ ለሚቀጥሉት 2 ወራት ይህ 17 ሚሊዮን ዶላር የሚያወጣ እርዳታ ወደ 1 ሚሊዮን ተኩል ለሚሆኑ ኢትዮጵያውያንና በጣም ለተጎዱ 154,000 ለሚሆኑ ዜጎች የምግብ ድጎማ ይውላል።
በኢትዮጵያ የበልጉ ዝናብ መቅረትን አስከትሎ በዓለም ዙሪያ በኤልኒኞ የፈጠረው የዓለም መመሳቀል በተጎዱ አካባቢዎች የምግብና የውሃ እጥረት መፈጠሩ ኦቻ አስታውቋል። የኢትዮጵያ መንግስት በዚህ ዓመት ብቻ 8.2 ሚሊዮን ሰዎች አስቸኳይ እርዳታ እንደሚያስፈልጋቸው ጥሪ አቅርቧል። ይህ ከዚህ በፊት በተሰጠው ቁጥር ከ2.9 ሚሊዮን የላቀ መሆኑን ኦቻ ባወጣው መግለጫ አስረድቷል። ወደፊትም ወደ 22 ሚሊዮን የሚሆኑ ሰዎች በአፍሪካ ቀንድ ድርቅ ባስከተለው ችግር የእህል እጥረት እንደሚያጋጥማቸው፣ ከነዚህ 15 ሚሊዮኑ ኢትዮጵያውያን እንደሚሆኑ አስረድቷል። ሊሳ ዳውተን አስቸኳይ እርዳታ የሚያስፈልጋቸው የኢትዮጵያ ክልሎች የሚከተሉት ናቸው ብለዋል።
The funding will be directed to 6 different regions. So it will go to Afar, Amara, Oromia, the SNNPR.
እርዳታው ለስድስት የተለያዩ ክልሎች ነው የሚሆነው። ለአፋር፣ አማራ፣ ኦሮሚያ፣ በደቡብ ብሔር ብሔረሰቦች ክልል፣ በሶማሊያ ክልልና በትግራይ ከባድ የምግብ እጥረት ለደረሰባቸው ድጎማ ይሆናል። እርግጥ ነው በኢትዮጵያ የምግብ እጥረት የገጠማቸው ሰዎች ቁጥር በያዝነው ዓመት መግቢያ 2.9 ሚሊዮን የነበረ ቢሆንም ባለፉት 2 ወራት ውስጥ አሻቅቦ ከ4 ሚሊዮን ተኩል አሁን ደግሞ 8 ሚሊዮን በላይ ሆኗል። ስለዚህ ከአመቱ መግቢያ በአራት እጥፍ ነው የጨመረው የችግረኛው ቁጥር። ስለዚህ ቀድመን እርዳታውን በፍጥነት ካላደረስን በረሃብ የሚሰቃየው ህዝብ ቁጥርም እንዲው ይጨምራል።
የተባበሩት መንግስታት የሰብአዊ ጉዳዮችና የአስቸኳይ እርዳታ ማስተባበሪያ ረዳት ዋና ጸሐፊ ስቴፈን ኦብራይን በበኩላቸው ትናንት ድርጅቱ ባወጣው መግለጫ ለዚህ አጣዳፊ ሁኔታ ወቅታዊ ምላሽ መስጠት ወሳኝ ነው፣ እንደ አውሮፓውያን አቆጣጠር በቀጣዩ 2016 ዓመተ ምህረት ችግሩ ይበልጡን የሚብስ በመሆኑ ዛሬ ፈጥነን ካልተንቀሳቀስን ነገ የከፋ ሁኔታ ይጠብቀናል ብለዋል። ይህንን በማጠናከር ሊሳ ዳውተን እንዲህ ብለው አብራርተዋል።
We hope that other donors will or other funding sources will come in and help close that gap. So
ሌሎች ለጋሾች በጎደለው ይሞላሉ የሚል ተስፋ አለን። የምግብ እጥረቱና የረሃቡ ሁኔታ በፍጥነት ሊባባስ ስለሚችል ይርዳታ ቀድሞ ደርሶ ህዝቡ ሊያገግምበት ይችላል የሚል ነው ተስፋችን። ሆኖም ይህ የተባበሩት መንግስታት ድርጅት ያስቸኳይ እርዳታ ሰጪ መስሪያ ቤት ካሉበት ሌሎች ዓለም አቀፍ እርዳታ ተሻሚ ችግሮች ጋር ሲነጻጸር 450 ሚሊዮን ዶላር በጣም አነስተኛ ነው። ስለዚህ መንግስታዊ ያልሆኑ ድርጅቶች እና ሌሎች እርዳታ ምንጮች ክፍተቱን ይሞላሉ የሚል እምነት አለን። ያስቸኳይ እርዳታ መስሪያ ቤቱ ወደፊትም የተረጂዎችን ሁኔታ አይቶ እንዲሁ አነስተኛ ድጎማ ሊያቀርብ ይችላል። ነገር ግን የመንግስታቱ ድርጅት አባል አገሮች ተጨማሪ እርዳታ እንደሚሰጡ ተስፋ አለን።
ከድርጅቱ ማዕከላዊ የአጣዳፊ እርዳታ ወጪ የሚሆነው ገንዘብ በድርቁ ለተጎዳው ህዝብ በአስቸኳይ የሚያስፈልገውን ምግብ ለማቅረብ ይውላል ብለዋል። ገንዘቡ የዓለም የምግብ ፕሮግራም 1.37 ሚሊዮን ኢትዮጵያውያን ለመርዳት እንዲሁም በተመጣጠነ ምግብ እጦት ለተጎዱ 164 ሺህ ሴቶችና ህጻናት ልዩ አልሚ ምግብ ለማቅረብ የሚውል መሆኑንም አስረድተዋል። ሰርፍ ከተባበሩት መንግስታት ድርጅት አባል አገሮች የሚያገኘውን ወደ 4 ቢሊዮን የሚሆን አስቸኳይ ሰብአዊ እርዳታ እንደ አውሮፓውያን አቆጣጠር 2006 ዓ.ም ተመረጀ ጀምሮ እስከዛሬ ለ95 አገሮች እያቀረበ ይገኛል።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የአፍሪካን የፍልሰተኛነት መንስኤ ከመሠረቱ ለመግታት ይረዳ ዘንድ የአውሮፓ ኅብረት የ1.9 ቢሊዮን ዶላር እርዳታ ለመስጠት መስማማቱ ተገልጿል። ይህ ስምምነት የተደረሰው ማልታ ውስጥ በተካሄደው የአውሮፓና የአፍሪካ መሪዎች ስብሰባ ወቅት መሆኑም ታውቋል። ሄንሪ ሪጅዌል ከለንደን የዘገበውን አዲሱ አበበ ያቀርባል።
በዚህ የአውሮፓውያኑ ዓመት ብቻ አያሌ የአውሮፓ ሀገሮችን እስከሚያጨናንቅ ድረስ በብዙ መቶዎች የሚቆጠሩ ፍልሰተኞች ናቸው ሜዲትሬኒያን ባህርን ያቋረጡ። ባለፈው ሚያዝያ ወር ለምሳሌ አውሮፓ ለመግባት ያቀዱ 80 ፍልሰተኞች ሊቢያ ባህር ሰጥሞ ሲቀሩ አስከሬናቸው በማልታ በኩል እንደተገኘም ይታወሳል። ያ አሰቃቂ ሁኔታ ነው ለአሁኑ የማልታ ጉባኤ መካሄድ ምክንያት የሆነው። እናም የአውሮፓ ኅብረት መሪዎች አፍሪካ ውስጥ ያለውን ፍልሰተኛነት ከምንጩ ለማድረቅ ይቻል ዘንድ የ1.9 ቢሊዮን ዶላር እርዳታ አጽድቀዋል። ገንዘቡ የሥራ ዕድል ለመፍጠር፣ የጤና ጥበቃ ይዞታዎችን ለማሻሻልና ግጭቶችን ለማስቀረት ይውላል ነው የተባለው። በዚህ ወቅት የአውሮፓ መሪዎች ቀውሱን ለመቋቋም ይረዳል ያሉትን ባለ 17 ገጽ የድርጊት ፕሮግራም ወይም እቅድ ይፋ አድርገዋል። ይህን እቅድ ግን የተለያዩ አስተያየቶች አስነስቷል። የኒጀሩ ፕሬዚዳንት ማህሙዱ ኢሶፉ
አይደለም 1.8 ቢሊዮን ዩሮ እንኳን በቂ ሊሆን ተቀራራቢም አይሆንም። ችግሩ በጣም ሰፊ ነው። ለዚህም ነው በእርዳታ አሰጣጡ ረገድ ሌሎች ተባባሪዎችን የምንጠይቀው
ብለዋል የኒጀሩ መሪ በፈረንሳይኛ ቋንቋ። የኢጣሊያው ጠቅላይ ሚኒስትር ማቲዮ ሬንዚ በበኩላቸው
እነዚህ አስተያየቶች ሁሌም የሚመጡት አሉታዊ አመለካከት ካላቸው ወገኖች ነው። እኔ ግን ዛሬ እያየሁ ያለሁት አዎንታዊ ሁኔታዎችን ነው። ምክንያቱም በአንደኛ ደረጃ የስደተኝነትን ቀውስ በመቋቋም ረገድ ኢጣሊያ ብቻዋን አይደለችም፣ በሁለተኛ ደረጃ አፍሪካ ቀዳሚዋ አህጉር ነች
ሲሉ ተደምጠዋል። አሃዙ የሚያሳየው ግን አፍሪካ ቀዳሚ መሆኗን አይደለም። የውጭ ልማት ተወካይዋ ማርታ ፎሬስቲ
3 billion euros were pledged to Turkey to help support the response to the current crisis in Syria.
ሶስት ቢሊዮን ዩሮ ለቱርክ እንዲሰጥ ቃል ተገብቶ ነበር። ያም ሶሪያ ውስጥ ያለውን የቀውስ ለማቆም የምታደርገውን እርዳታ ለማገዝ ነው። በዚያ ስሌት ስናየው ለመላው አፍሪካ አህጉር 1.8 ቢሊዮን ዩሮ ወይም 1.9 ቢሊዮን ዶላር በቂ ሊሆን አይችልም ነው ያሉት። አውሮፓ በተጨማሪም ለአፍሪካ ልማት በሚሰጠው እርዳታ ፈንታ እያንዳንዳቸው የአፍሪካ አገሮች ጋር የፍልሰተኞች ስምምነት ለመፈራረም ነው እቅዷ። የሜዲትሬኒያንን ባህር የሚያቋርጡ ፍልሰተኞች ቁጥር ግን በጣም ቀንሷል። ይህም በቱርክና በግሪክ በኩል አብዛኛዎቹ ሶሪያውያን የሆኑበት 650 ሺህ ሰዎች ናቸው የገቡት። ለስደተኞች መብት በመቆም ለረጅም ጊዜ የምትታወቀው ስዊድን በዚህ ሳምንት አዲስ ጊዜያዊ የመቆጣጠሪያ ጣቢያ አስታውቃለች። ጠቅላይ ሚኒስትሩ ስቴፋን ሎቭቨን
We are adhering to the rules that we have in Europe. You can do this because
አውሮፓ ውስጥ ያሉትን ህጎች ነው የምንከተለው። ባለስልጣኖቻችን ለደህንነት ዋስትና መስጠት እንደማንችልና ድንበሮቻችንን እንድንቆጣጠር ሲነግሩን መስማትና ያን ማክበር ይኖርብናል።
የስዊድን አቋም አውሮፓ ውስጥ ያለ ፓስፖርት ለመንቀሳቀስ ያለውን የወደፊት መጻኢ ሁኔታ ጥርጣሬ ውስጥ እንደከተተው ታዛቢዎች ይናገራሉ። ይህ በእንዲህ እንዳለ የኢትዮጵያ ኢኮኖሚ ከመላው አፍሪካ የበለጸገ ሆኖ በየዓመቱ ግን የተሻለ ኑሮ ፍለጋ በሺዎች የሚቆጠሩ ወደ አውሮፓ፣ ሳውዲ አረቢያና ወደ ደቡብ አፍሪካ ይፈልሳሉ። በሌላ በኩል ደግሞ ኢትዮጵያ የብዙ ፍልሰተኞች መዳረሻ አገርም ነች። የአፍሪካ ቀንድ ፖለቲካ የተረጋጋ ባለመሆኑ አብዛኛዎቹ ኢትዮጵያን ማረፊያ የሚያደርጉ ፍልሰተኞች የሚመጡት ከሱዳን፣ ከኤርትራና ከሶማሊያ ነው። ይህ አሁን የሚታየው የስደተኞች ሁኔታ ኢትዮጵያ ላይ ያለው አንደምታ ቀላል አይደለም ይላሉ የኢጋዱ ሪቻርድ ባር ነው። እንደ ሱዳንና ኤርትራ ባሉ አገሮች የሚታየው የሴኪሪቲ ሁኔታ በኢትዮጵያ መረጋጋት ላይ ቀላል ያልሆነ ተጽዕኖ ነው ያለው። 30 ከመቶ የሚሆኑት ኢትዮጵያውያን የቀን ገቢያቸው ከ1 ዶላር ያነሰ ነው። እናም ከአገር የመፈርሳቸው ምክንያት የኑሮ ውድነት ጋር ይያያዛል። ኦስትሪያ ውስጥ እንደ አውሮፓ አቆጣጠር በ2013 200 ኢትዮጵያውያን ጥገኝነት ወይም ከለላ ጠይቀዋል። ኤርትራውያን ደግሞ 59 ነበሩ። ከአውሮፓና ከመካከለኛው ምስራቅ በተጨማሪ በኢትዮጵያም ፍልሰተኞች የተዘወተረው አካሄድ ወደ ደቡብ አፍሪካ ነው። ቤትም ይሁን ቤት ግን የኢትዮጵያ መንግስት የትኛውንም አይነት ፍልሰት አይደግፍም። ህገ ወጥ የሰዎች መናገድንም ለማቆም ደንብ አውጥቷል። በሌላ በኩል ደግሞ የአውስትሬሊያ የስደተኞች ፖሊሲ በተባበሩት መንግስታት ድርጅት የሰብአዊ መብት ጥበቃ አካል በጽኑ ተወግዟል። ይህ ትችት የተሰነዘረው ባለሥልጣናት እንደገለጡት በአንድ ፍልሰተኞች በተከማቹበት ማዕከል በዓመት በዓል ሰሞን ብጥብጥ ከተነሳ በኋላ ነው። የአውስትሬሊያው ባለሥልጣን ስቲቭ ማክግሌን እንደገለጡት ግን ይህ ፍልሰተኞቹን በአንድ ስፍራ ማቆየት ባህር በማቋረጥ ሕይወታቸውን ከአደጋ ለመታደግ የታቀደ ነው።
ሀያ አምስት ሺህ ሰራዊት የሚኖረው የአፍሪቃ ተጠባባቂ ተወርዋሪ ጦር በጥቂት ወራት ውስጥ ለግዳጅ ዝግጁ እንደሚሆን ተገልጿል። ይህ ተጠባባቂ ጦር አፍሪካ የውጭ ጣልቃ ገብ ጦር ላይ የመመርኮዟን ነገር ለመቀነስና አስፈላጊ ሆኖ ሲገኝም ጊዜ ሳይባክን ፈጥኖ ለመወርወር የሚችል ኃይል ለማዘጋጀት የታሰበ መሆኑ ተገልጿል። ይሁን እንጂ ወደ ተግባር መግባቱ የመናገሩን ያህል ቀላል አይደለም እየተባለ ነው። በአኒታ ፓውል የጆሃንስበርግ ዘገባ መሰረት ለመሆኑ አፍሪካ ለምን ይሆን እንደ ተጠራ የሚወረወር ዝግጁ ሆኖ የሚጠባበቅ ኃይል ያስፈልጋት? ለደቡብ አፍሪካው የባህር ኃይል ባልደረባ ካፕቴን ያኩ ቲኔሴን መልሱ አጭር ነው። ማዕከላዊ አፍሪካ ሪፐብሊክ፣ ማሊ አሉና መዘርዘር ጀመሩ።
ዲአርሲ፣ ሱዳን
ኮንጎ ዲሞክራሲያዊት ሪፐብሊክ፣ ሱዳን፣ በእነዚህ አገሮች ውስጥ ሁሉ የተሰማሩት የተባበሩት መንግስታት ድርጅት ጣልቃ ገብ ጦሮች ናቸው። ከደቡብ ሱዳን በስተቀር የደቡብ ሱዳኑ የአፍሪካ ህብረትና የመንግስታቱ ድርጅት ጥምር ኃይል ነው። እናም ስሜቱ አፍሪካ ለሰላም ጥበቃ ዘመቻዎቿ የመንግስታቱን ድርጅት ደጅ ከምትጠና የራሷን ኃይል ማንቀሳቀስ እንድትችል ማድረግ ነው።
ይህ ጦር በአምስት ብሪጌዶች የሚደራጅና በህብረቱ የሚታዘዝ እንደሆነ ተገልጿል። ከላይ የሰማችኋቸው ሻምበል ቴኒሰን በቅርቡ ደቡብ አፍሪካ ውስጥ አማኒ አፍሪካ ሁለት ተብሎ የተሰየመ የጦር ልምምድ ያደረገ ጋንታ ቃል አቀባይ ናቸው። ፈረንሳይና ሌሎችም አንዳንድ ሀገሮች አፍሪካ ውስጥ በቀጥታ ጣልቃ በመግባት ጉዳይ ላይ እምብዛም መናገር አይፈልጉም። አህጉሪቱ የራሷን ጠባቂዎች አሰናድታ ማቆም አለባት እኮ ይላሉ ተንታኞች። በሌላ በኩል ግን ይህ ሐሳብ የበረቱ ፈተናዎች መንገዱ ላይ የመጋረጣቸውን እውነት ያልተቀበለ እስካሁን አልተሰማም። ቀደም ሲልም የነበሩ አካባቢያዊ ጣልቃ ገብ እንቅስቃሴዎች ተመሳሳይ ማነቆዎችና እንቅፋቶችንም መጋፈጥ ነበረባቸዋ።
ገንዘብ፣ ችግሩ ሁልጊዜ ገንዘብ ነው። በጣም ውድ፣ ብዙ ጥሪት የሚጠይቅና የቴክኒክ ሥራ ነው። ስለዚህ ትልቁ ችግር የገንዘብ ችግር እንደሆነ ነው የሚቀጥለው። ይሁን እንጂ ልምምዱ በተቻለ መጠን ለእውነተኛ ዘመቻ በእጅጉ የተጠጋ እንዲሆን ተደርጎ የተዘጋጀ በመሆኑ ሐሳቡን ተግባራዊ ማድረግ ይቻላል። በአፍሪካ ኅብረት አባል አገሮች በራሳቸው የተነደፈው ስልትና ሙሉ ልምምድ ያረጋገጡት የሚቻል መሆኑን ነው።
እንዲህ አይነቱ ተጠባባቂ ጦር ሊገጥመው የሚችል ሌላም ፈተና አለ ይላሉ ደቡብ አፍሪካዊቱ ፕሪቶሪያ የሚገኘው የደህንነት ጥናቶች ኢንስቲትዩት ዳይሬክተር ጃኪ ሲሊየርስ። በየሀገሩ የሚሰማሩት ወታደሮች እንደየሀገሩ ግንዛቤ ነጻ ወይም ገለልተኛ ተደርገው ላይወሰዱ ይችላሉ።
አካባቢያዊ አገሮችን ካየን፣ ለምሳሌ የሶማሊያውን አጋጣሚ ብንፈተሽ ኢትዮጵያና ኬንያ ብቻ ናቸው ጣልቃ ለመግባት እውነተኛ የፖለቲካ ዝግጁነት ያላቸው። አፍሪካ ደግሞ ከሰፈሩ ወጣ ካሉ ሀገሮች ጦር አንቀሳቅሶ ለማዝመት የሚያስችል አቅም የላትም። ለምሳሌ ከሩዋንዳ ጦር አንስቼ ምዕራብ አፍሪካ ልላክ ብትል አቅም ያጥራታል። ስለዚህ አንድ የማይቀር የሚመስለው ነገር ምንድን ነው? ወታደሮቹ የሚገኙት እዚያው አካባቢ አገሮች ነው የሚሆነው። ካሉት ችግሮች ጋር ሁሉ ፍጹም ጥሩ አማራጭ ነው ባይባልም፣ ምንም ከማይኖር ግን እንዲህም ሆኖ ቢኖር ይሻላል።
ለዚህ የአፍሪቃ ተወርዋሪ ጦር ወታደሮች ገንዘብና አማካሪዎችን ለመስጠት 11 የአፍሪካ ሀገሮች ቃል ገብተዋል። ደቡብ አፍሪካ አንዷ ነች። ሌሎች 10 ሀገሮችም 11ዱን እንደሚቀላቀሉ አስታውቀዋል።
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ወቅታዊ ጉዳይ ቀጣዩ ቅንብር ነው።
በጠቅላይ ሚኒስትር ኃይለማርያም ደሳለኝ ሰብሳቢነት የተመራ አንድ መድረክ መንግስታቸው በሀገሪቱ የመልካም አስተዳደር ይዞታ ዙሪያ ያደረገውን ዘርፈ ብዙ የጥናት ውጤት በቅርቡ ይፋ ማድረግ ተንተርሶ የተጀመረ ቅንብር ነው የወቅታዊ ጉዳዮች ዘገባው ርዕስ። ሌሎችን ጨምሮ በተለያዩ ደረጃ የሚገኝ የመንግስት አስተዳደር ዘርፎችና አሰራር አያያዝ አስመልክቶ በተለይ በፍትህ ዘርፍ የታዩትን ድክመቶች የተመለከተውን የጥናት ውጤት የሚዳስሰው የባለሙያ ትንታኔ ሁለተኛ ክፍል ነው የሚቀርበው አሁን። ዶክተር ፍጹም አቻምየለህ በዋሽንግተን ዲሲ እና አካባቢው በጥብቅና ሙያ የተሰማሩ ናቸው። ያወያያቸው አሉላ ከበደ ነው። የዛሬውንም በትናንትናው ምሽት ቅንብሩ የተነሳ አንድ ነጥብ አስታውሶ ይጀምራል።
ቀደም ብለው በጠቆሙት መልኩ አንድምታዎቹን ምን አይነት ተስፋ ይፈነጥቃል፣ ምን አይነት መሻሻል ሊፈጠር ይችላል የሚለውን ወደ ኋላ ላይ እንመለሳለን። ፍትህ እንዲረጋገጥ በተለይ በደል የተፈጸመበት አካል ተገቢውን ፍትህ እንዲያገኝ የሚጥረው አካል ምስክር በሐሰት አስጠንቶ እስከማቅረብ የደረሰበትን የአቃቢያነ ሕግ በደል ደግሞ የተመለከተውን እንስማ።
በአቃቢያነ ሕግ በኩል ሆን ተብሎ ተገቢውን ሕግ ጠቅሶ አለመክሰስ፣ ማጣራት የሚገባው ጉዳይ እንዲሁም ማስቀረት፣ ተጠርጣሪዎች ጥፋተኛ ለማስባል ብቻ መስራት፣ ምስክሮች ማስጠናት፣ በግድ ይህን መስክር ካልመሰከር እዚሁ ትቀርማታለህ፣ አንተም ትታሰራለህ የሚል ማስፈራራት
አንደኛ የሚያሳየው ነገር ፍርድ ቤቱ ነጻ አለመሆኑን ነው። አቃቢ ህጎቹ ሹፌሮቹ አቃቢ ህጎቹ ናቸው፣ አሽከርካሪዎቹ አቃቢ ህጎቹ ናቸው። እና ይሄንን ደግሞ ስንል የነበረው ነገር ነው። ፍርድ ቤቱን የሚያሽከረክሩት እንደፈለገ እጁን የሚጠመዝዙት አቃቢ ህግ ናቸው። አቃቢያን ህግ ደግሞ የመንግስት አካላት ናቸው፣ የአስፈጻሚ አካላት ናቸው። እና በእንደዚህ አይነት ውሸት ምስክር አሁንም ድረስ እስር ቤት ያሉ ልጆች አሉ፣ በውሸት ምስክር ተመስክሮባቸው አሁንም ድረስ ጠበቆች በዚህ ምክንያት ዲሲፕሊን ሆነዋል። እንደዚህ አይነት ነገር በምትናገርበት ጊዜ የፍርድ ቤቱን ስም በማጥፋት ተብለህ ትከሰሳለህ። እንደዚህ አይነት ሁኔታ ባለበት ሰዓት ነው አሁን እነሱ ራሳቸው መጥተው አሁን እንደዚህም እኮ ያደርግ ነበር የኛ መንግስት ማለታቸው ማለት ነው። እንደዚህ አይነት ነገር ይፈጸማል። እንዳልኩ በ2005 በቅንጅት ጊዜ ተፈጽሟል። የውሸት ምስክርነት ሰዎች ሲሰጡ ታይተዋል። ባለፉት 10 ዓመታት በተካሄዱ የፍርድ ቤት ሂደቶች ውስጥ እንደዚህ አይነት ነገር እየተከሰተ ነው። አሁንም እነሱ ተነስተው ይናገራሉ ማለት ነው።
ይህን ሁኔታ የፍትህ ስርዓቱ በራሱ ሊያሻሽል ከሚችላቸው ጥረቶች በተጨማሪ አቃቤ ሕግ የሐሰት ምስክር አለማቅረቡን በምን ማጣራት፣ በምን መንገድ ማረጋገጥ ይቻላል? በምን መንገድስ መያዝ ይቻላል ሁኔታዎች እንዲለወጡ? አጠቃላይ ከሚመጡት ለውጦች ባሻገር በቀጥታ አቃቢያን ሕጉን ተጠያቂ ለማድረግ በሚሞክሩ ጥረቶች
እንግዲህ አቃቢያን ሕጉን ትልቁ ነገር አቃቢያን ሕጉን ተጠያቂ ለማድረግ ዋነኛው ነገር የአቃቢ ሕግ ጽሕፈት ቤት አተርኒ ጀነራል አፊስ ለብቻው ቢሆን ከፍትህ ሚኒስትር ቢወጣና ለህግ አውጪው ተጠያቂ ቢሆን፣ ያን ደግሞ ለማድረግ ህገ መንግስቱን መቀየር ያስፈልጋል ማለት ነው። ህግ አውጪውም ደግሞ ነጻ የሆነ ራሱን የቻለ ተጠያቂነት የሚሰማው ሌሎችንም ተጠያቂ የሚያደርግ ህግ አውጪ አካል ቢኖር ነው። እንግዲህ ይሄን በአጠቃላይ ደረጃ በጀነራል ፕሪንሲፕል ብናየው ነው። ከዛ መለስ ግን ነጻ ፍርድ ቤት ቢኖር ፍርድ ቤቱ እነዚህን አቃቢያን ህጎችን እኮ ያቀረብከው የምስክርነት ውሸት ነው ብሎ ዲሲፕሊን ሊያደርጋቸው፣ ሊያስራቸው፣ ገንዘብ ሊቀጣቸው ይችላል። ሁለተኛ ነገር ደግሞ ፍርድ ቤቱ ነጻ ጠበቆች እንዲጎለብቱ ለክላይንቶቻቸው እስከ መጨረሻው ድረስ እንዲታገሉ የሚያደርግ ነጻነትን እና ክብርን እና ከለላን ፍርድ ቤቱ ቢሰጥ ደግሞ እንደዚያ ነገር ይደረጋል ማለት ጠበቆችም እኮ ይሄ የመጣው ምስክር ውሸት ነው ብለው ሌሎች ምስክሮች እንዲያቀርቡ፣ ሌሎች መረጃዎች እንዲያቀርቡ ፍርድ ቤቱ ከለላ ቢሰጣቸው ቢፈቅድላቸው፣ የህግ አስፈጻሚ አካላትም እነዚህን ጠበቆች እንዲህ ያደረግክ ብለው ባያስፈራሯቸው፣ ባያስሯቸው፣ ባይከሷቸው እስከዛ ድረስ ይሄን ማድረግ ይቻል ነበር ማለት ነው።
ቀደም ብሎ በጠቆሙት ላይ የጠቅላይ አቃቢ ህግ ጽህፈት ቤት በራሱ ለብቻው ከፍትህ ሚኒስቴር ስር ወጥቶ ያለበት በምሳሌነት የሚጠቀስ አሰራር አለ።
ምሳሌ እኔ የተማርኩበት ሀገር ሃንጋሪ የአቃቢ ህጉን የሚመርጠው የህግ አውጪው አካል ነው። ተጠያቂነቱም ለህግ አውጪው አካል
ለህዝብ ተወካዮች ምክር ቤት ማለት ነው።
የ6 ዓመቱ ይመረጣል። የፍትህ ሚኒስቴር ራሱን የቻለ ሚኒስቴር ነው። እነሱ ፍርድ ቤቶቹን ያስተዳድራሉ፣ የፍትህ ስርዓቱን ያስተዳድራሉ፣ ወህኒ ቤቶችን ያስተዳድራሉ። ዋናው አቃቢ ህግን ግን 6 ዓመት የህግ አውጪ ይመርጠዋል ማለት ነው። የፍትህ ሚኒስቴሩ ለ4 ዓመት ነው። ያው የመንግስት አካል ነው። መንግስት ሲወድቅ ይወርቃል። አቃቢ ህጉ ግን ይቀጥላል ማለት ነው። እና በእንደዚህም አይነት መንገድ ነጻና ገለልተኛ የሆነ የአቃቢ ህግ መፍጠር ይቻላል ማለት ነው። አንደኛው መንገድ ነው እንግዲህ አሜሪካን ሀገር። ግን ሁለቱም ጠቅላይ አቃቢ ህጉም የፍትህ ሚኒስቴሩም አንድ ሰው ነው። ኢትዮጵያ ግን እንደ ወደፊት እንደዚህ አይነት ታሪክ ስላለን አቃቢ ህጉ በጣም ከመንግስት ጋር እንዳይጠጋ እንደዚህ አይነት ነገር ማድረግ ቢቻል ይሻል ይሆናል ካለን ታሪክ አንጻር ማለት ነው።
መልካም። አማራጮቹ ሰፋ ብለው ለውጥ ለማምጣት የሚያስችሉ ሁኔታዎች እንዲፈጠሩ የሚል ነው። ፍትህ ስርዓቱን ማጠናከር በአጠቃላይና የጠበቆችንም መብቶች ከለላ ጭምር መስጠትና ማስጠበቁ ወሳኝ መሆኑን ገልጠዋል። ጠበቃ ሲፈለግ ራሱ የጠበቃው ብቃትና የተከራካሪነት ችሎታው መሆኑ ቀርቶ ከዳኛ ጋር ያለው ትውውቅ በዋስትና መወሰዱን የሚያረጋግጥ ማግኘታቸውን አቶ ተካ ገብረ ኢየሱስ በዚሁ ጥናታቸው አስረጅነት ይናገራሉ። ይህን ደግሞ እንስማ።
ጥብቅና አገልግሎት ሲፈለግ ሰው ጠበቃ ሲፈልግ ጠብቃ ሙያው እንዴት ነው ተከራክሮ ያሸንፋል ሳይሆን ማንን ዳኛ ያውቃል ፕራክቲካል ዳኛ ማንን ነው የሚያውቀው ተብሎ ነው።
ብዙ ጥያቄ ማስከተል የሚፈልግ አይመስለኝም።
በጣም ያው ዳኛ ማንን ያውቃል የሚለው ነገር አንደኛ እንግዲህ ከዳኛው ጋር ያለው ግንኙነት ከጀርባው ሌላ ነገር ያዘለ እንዳለው ነው ማለት። አብረው ትምህርት ቤት በመማር ወይም አብረው አንድ ሰፈር በመኖር ሳይሆን ከሙስና ጋር የተያዘ ነገር ሊሆን ይችላል ማለት ነው። ይሄ ራሱ አንዱ የመልካም አስተዳደር እጦትን ያሳያል ማለት ነው። ሌላው ነገር አሁን ያልተቀሰው እኔ እስከማውቀው ድረስ ጠበቃው ምን ያህል የፖለቲካ ግንኙነት አለው የሚለውም አንደኛው መስፈርት ይመስለኛል። ብዙ ትላልቅ ኬዞች ጋር ያየናቸው ጠበቆችን በሚመለከት ማለት ነው። እና ይሄ ራሱ የሚያሳየው ፍትህ ስርዓቱ አንድን ሰው ፊቱ በሚቀርብበት ጊዜ ብቃት ያለው ጠበቃ ያንን ሰው ነፃ እንዲያወጣ ወይም መብቱን እንዲያስከብርለት የሚገፋፋ ሳይሆን አቅመ ቢስ ግን የፖለቲካም ሆነ ግላዊ ፐርሰናል ግንኙነት ያለው ሰው ነው ማለት ነው ፍርድ ቤት እንዲቀርብ የሚገፋፋው ስርዓቱ አሁን ያለው ስርዓት ማለት ነው። ይሄ እንግዲህ የሚያሳየው ምን ያህል ደካማ የፍትህ ስርዓት እንዳለና እንደምናውቀው ፍርድ ቤቶቹ ውስጥ የተሾሙት ዳኞች እና አቃቢያን ህግ የመጡባቸው የትምህርት ቤቶች ከሲቪል ሰርቪስ ኮሌጅ ነው በብዛት እንደሰማ ነው የሚመጡት እና እርስ በርስ የመጠቃቀምና እርስ በርስ የመደጋገፍ ግን የፍትህ ስርዓቱን ገፍትሮ የመጣል ሁኔታ ነው ያለው። ምክንያቱም በእንደዚህ አይነት ሁኔታ አንድ የተከሰሰ ሰው መብት በትክክል አይከበርም፣ ዳኛም በማወቅ ብቻ ጠበቃ ይዘው የሚሄድ ከሆነ ማለት ነው።
በከፍተኛ አመራሮች ጣልቃ ገብነት ፍርድ ቤቶች ገለልተኛና ራሳቸውን የቻለ መሆን የሚጠበቅባቸውን ኃላፊነትም በአግባቡ የማስፈጸም ብቃት ሊያጓድል እንደሚችል ይታወቃል። በዚህ ጥናት ግን በከፍተኛ ስልጣን ላይ ያሉ ሰዎች በፍርድ ቤቶችና በዳኞች ስራ ጣልቃ ገብ የሚሆኑበትን ሁኔታ መመልከቱን ይናገራል።
ሌላው ከፍተኛ አመራር ጣልቃ ገብነት ነው። ይህን ፋይል ዝጋ፣ ምርመራም ከተጀመረ አቁም እንባላለን የሚል ራሳቸው ባለሙያዎቹ የሚያነሱት ነው። እንገደዳለን በቃ ይህን ካላቆም ኢቭን ጥቃት የደረሰባቸው ባለሙያዎችም ተናግረዋል። እንዲህ አልዘጋም ብዬ በመከራከሬ ከቦታ ተነስቼ ወደ ገጠር ሁሉ የተወረወሩ ሰዎችም እንዳሉ ለማየት ተችሏል።
ይሄ ነገር እንግዲህ ቅድም እንዳልኩት ቀድሞ የነበረ ነው። ትዝ ይል እንደሆነ በቅንጅት ጊዜ በተከሰሱ ሰዎች ላይ የተፈረደው ፍርድ የሚያሳየውም ያንን ነው። ዳኞቹ ቀጠሮ ይቀጥሩና ለመወሰን ይቸገራሉ። ከዛ መሀል ላይ አቋርጠው ቢሮ የገቡና እንደገና በደንብ ያላሰቡበትን ተጽፎ የተሰጣቸው የሚመስል ውሳኔ ሲያነቡታል እና ይሄ ግልጽ ነው። ይሄ አዲስ ነገር አይደለም። ባለፉት 18 ዓመታት የሚካሄድ ነው። በህይወትም ያሉ በህይወትም የሌሉ ሰዎች ያደረጉት ተጽዕኖ ነው። አሁን ቁም ነገሩ እንግዲህ ይሄንን እኛ ስንል የነበረውን ነገር እራሳቸው የዚህ ስርዓት አካላት ፍርድ ቤቱን አስተዳድሩልኝ ብሎ የሾማቸው አካላት ራሳቸው መናገር ጀመሩ ማለት ነው። የሚያሳየው አንደኛ እነሱም ራሳቸው የዚህ አካላት ምን ያህል እየተጎዱ እርስ በርሳቸው ማለት ነው። እና እነዚህ ነገሮች በግልጽ መውጣታቸው በእንደዚህ አይነት ሁኔታ ላይ ያሉ የራሳቸውን ባለስልጣኖች ቢሆን በዚህ ጉዳይ ላይ ተነሳስተው በራሳቸው የሚወስዱት አክሽን ይኖራል ብዬ ነው የምገምተው። ከዛ ውጭ ግን ለእኛ አሁን ይሄን ነገር እንድንሰማው መደረጉ ራሱ ሌላ አይነት ነገር ከጀርባ እንዳለ ያሳየናል። በአጠቃላይ ይሄ የሚያሳየው የፍትህ ስርዓቱ ምን ያህል ፍጹም ለአንድ ሀገር ውስጥ ምን አይነት አስተዳደር እንዳለ ወይም ፍጹማዊ የሆነ መንግስት እንዳለ ብሎም ደግሞ የመልካም አስተዳደር እንደሌለ የሚያሳይ ምሳሌ ነው። በቃ ከዚህ የበለጠ ነገር ማሳየት የሚቻል አይመስለኝም። እንደው ለማጠቃለል ያህል እነዚህ ነገሮች እንግዲህ እነሱ የነገሩን ያሳዩን ነገሮች ናቸው። ከዚህም መለስ ብዙ የተከራከሩባቸው የተወያዩባቸው ነገሮች ይኖራሉ። ግን ይሄ ለእኛ ራሱ የምንናገረውን ነገር እንዳረጋገጠልን ኢትዮጵያ ውስጥ ምንም አይነት ነጻ ፍርድ ቤት እንደሌለ፣ ሙሰኝነት ምን ያህል እንደተንሰራፋና እላይ ድረስ አንቆ ስርዓቱን ለመጣል ደረጃ እንደደረሰ፣ በዚህ ጉዳይ ላይም ደግሞ ትላልቅ ባለስልጣኖች ሁሉ እንደተዘፈቁ የሚያሳይ ነገር ነው። አሁን እኔ እንዳየሁት የዚህ ሪፖርት ቁም ነገሩ እና ይሄ ጉዳይ እነሱንም ራሳቸውን አደጋ ላይ እንደጣላቸው ያሳየ ነገር ነው።
መልካም አስተዳደር ከፍትህ ስርዓቱ ውጪ በሌሎች የስራ ዘርፎች ውስጥ የተንጸባረቀባቸው ችግሮችም ተነስተዋል። የፖሊሲ ጥናት ምርምር ማዕከልና የህዝብ አገልግሎትና የሰው ኃይል ልማት ሚኒስቴር በጋራ ያጠኑትን ጥናት ተንተርሶ በተለይ በፍትህ አሰራሩ ላይ እና ነጻነት ላይ ለተነሱት ችግሮች ዶክተር ፍጹም አቻምየለህ ለሰጡን ማብራሪያ ለጊዜው አመሰግናለሁ። በሌላ ሰፋ ያለ ውይይት ከሌሎች ባለሙያዎች ጋር መልሰን እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ።
አመሰግናለሁ።
አድማጮች፣ እኛም አሉላንና እንግዳውን ዶክተር ፍጹም አቻምየለህን እናመሰግናለን። ተከታዩ የምሽቱ መደበኛ ፕሮግራም አፍሪካ በጋዜጦች ነው። አዘጋጅና አቅራቢ አዳነች ፍስሐዬ።
አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። የዛሬው ቅንብራችን የተለያዩ የውጭ ጋዜጦች ኢትዮጵያ ውስጥ የተከሰተውን ድርቅ በሚመለከት በዘገቡት ላይ ያተኩራል። የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የጋዜጠኞች ነቀፌታ እንደማያስፈራቸው የገለጹበት ዘገባን ማካተናል። እነሆ የቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ድረገጽ በዘገበው መሰረት በኢትዮጵያ በተከሰተው ከባድ ድርቅ ምክንያት እስከ መጪው ጥር ወር ባለው ጊዜ ውስጥ ከ15 ሚሊዮን በላይ የሚሆኑ ሰዎች የምግብ እርዳታ ያስፈልጋቸዋል ሲል የተባበሩት መንግስታት ድርጅት አስገንዝቧል። በድርቅ በተጎዱት አካባቢዎች በዝናብ እጥረት ምክንያት 90 ከመቶ መኸር እንዳልገባ ድረገጹ ጨምሮ ገልጿል። የኢትዮጵያ መንግስት ድርቅ ያስከተለውን ችግር ለመወጣት 192 ሚሊዮን ዶላር መድቧል። ይሁንና ችግሩን ለመፍታት 330 ሚሊዮን ፓውንድ ያስፈልጋል ይላል ድረገጹ። ቆቦ ሄዶ በአካባቢው ስላለው ሁኔታ የዘገበው የቢቢሲ ጋዜጠኛ በበቂ ምግብ እጦት ምክንያት ልጇ የሞተባት ወይዘሮ ብርቱካን አሊን አነጋግሯል። አብዱ መሐመድ የተባለውን የአምስት ዓመት ዕድሜ ልጇን የቀበረችው ከጥቂት ቀናት በፊት ነው። ድሮም ቢሆን ታማሚ ነበር። ሆኖም በዝናብ እጦት ምክንያት ምግብ ሲታጣ እየተዳከመ ሄደ። በዚህ ዓመት መኸር ስለሌለ ሁላችንም ችግር ላይ ነን ስትል ወይዘሮ ብርቱካን መናገሯን የቢቢሲው ዘጋቢ ጠቁሟል። የተባበሩት መንግስታት ድርጅት እንደሚለው በአንድ ቦታ በየዕለቱ ሁለት ልጆች ሲሞቱ ቆይተዋል። የቁም ከብቶች ውሃ የሚጠጡበት ጉድጓድ ራሱ እያሽቆለቆለ ነው። ሰዎች ከሩቅ ተጉዘው ከብቶቻቸውን ለማጠጣት ቢሞክሩም የጉድጓዱ ውሃ በ30ና በ40 ሜትሮች ቀንሷል። በደለልና በጭቃ ተሞልቷል ይላል የቢቢሲው ጋዜጠኛ። የምግብ እርዳታ እየደረሰ ቢሆንም ለአንዳንዶቹ ዘግይቷል። ለሌሎቹ ደግሞ ከአስፈላጊነቱ አንጻር በቂ አይደለም። በአጠቃላይ በአሁኑ ጊዜ ከ8 ሚሊዮን በላይ የሚሆኑ ሰዎች እርዳታ ያስፈልጋቸዋል። በ60ዎቹ ዓመታት መጨረሻ ዕድሜ ላይ ያሉት አቶ አበራ ወልዱ ከ31 ዓመታት በፊት የነበረውን አስከፊ ረሃብ ያስታውሳሉ። የአሁኑ ድርቅ ገና ጅምር ላይ ቢሆንም እየተባባሰ መሄዱ አይቀርም። አሁንም ቢሆን አስከፊ ነው። በረሃብ የሞቱ አንዳንድ ሰዎች አሉ። በእርግጥ የወቅቱ መንግስት ከ31 ዓመታት በፊት ከነበረው ሁኔታ በተሻለ የድርቁን ችግር ለመቋቋም ተዘጋጅቷል። ባለሥልጣኖች ችግሩን ለማየት በቦታው ሲዘዋወሩ ቆይተዋል። የሀገሪቱ መንግስት ከፍተኛ ጥረት እያደረገ ቢሆንም ተጨማሪ ዓለም አቀፍ ረድኤት ያስፈልገዋል ሲል የቢቢሲው ዘገባ ጠቁሟል። በጋርዲያን ድረገጽ ላይ የወጣው ጽሑፍ በበኩሉ በእርግጥ ኢትዮጵያ ችግር የገጠማት ቢሆንም የአሁኑ ድርቅ ከ31 ዓመታት በፊት የነበረውን አይነት ረሃብ የሚደግም አይሆንም ይላል። የቢቢሲ ጋዜጠኛ በያዝነው ሳምንት በዛን ጊዜ ተጎድቶ የነበረው ቦታ ድረስ ሄዶ ባነሳው ቪዲዮ ልጇ በረሃብ በሞተባት እናት ላይ አትኩሯል። ይሁንና ኢትዮጵያ አሁንም ቢሆን ሊወገዱ የሚገባቸው ችግሮች ቢኖሩባትም በመቅሰፍት ደረጃ የሚደርስበትን ሁኔታ ለማስወገድ የሚያስችል ብቃት አላት ሲል ጋርዲያን ድረገጽ ላይ የወጣው ጽሑፍ አስገንዝቧል። ለንደን ያለው የኢትዮጵያ ኤምባሲ ታዲያ ቢቢሲ ማለት የብሪታንያ የዜና ስርጭት ኮርፖሬሽን ቴሌቪዥን በየቀኑ ልጆች እየሞቱ ነው ሲል ያቀረበው ዘገባ ወሬን ለማዳመቅ ያህል እንጂ በሀገሪቱ ያለውን ተጨባጭ ሁኔታ እንዲሁም የድርቁን ችግር ለመቋቋም የተደረገውን ዝግጅት አያንጸባርቅም የሚል ምላሽ እንደሰጠ ድረገጹ ጠቁሟል። የጋርዲያን ድረገጽ አያይዞም የሀገሪቱ መንግስት አስፈላጊውን እርዳታ እያደረገ ነው፣ ይሁንና ድርቁ ምን ያህል ከባድ እንደሆነ በመቀበል ላይ አዝግሟል። ሀገሪቱ በተለይም ካለፉት 10 ዓመታት ወዲህ ከፍተኛ እድገት ያሳየች ሆና ሳለ ጥንታዊዋን ሀገራቸው በምዕራባውያን አስተሳሰብ ስቃይ በሰፈነባት ገጽታ መታየቷን በሚመለከት በሚሊዮኖች የሚቆጠሩ ኢትዮጵያውያን የመንግስታቸውን ቁጣ ይጋራሉ ይላል። የተባበሩት መንግስታት ድርጅት በገለጸው መሰረት እንደ አውሮፓ አቆጣጠር ከ2005 እስከ 2012 ዓ.ም በነበረው ጊዜ ኢትዮጵያ በሀገሪቱ ያለውን የድህነት መጠን በሚያስደንቅ ሁኔታ የቀነሰች ቢሆንም በህዝብ ብዛት መጨመር ምክንያት አሁንም 25 ሚሊዮን ህዝብ በድህነት ይኖራል። የመንግስትና የረድኤት ገንዘብ የእርሻ ዘዴን በማሻሻል ተግባር ላይ የሚውል ቢሆንም 90% የሚሆነው የእርሻ ዘርፍ አሁንም በዝናብ ላይ የሚተማመን ነው። እስካሁን ባለው ጊዜ በድርቅ ምክንያት ስለሞቱት ሰዎች የተገለጸ ነገር የለም። ሆኖም የቢቢሲ ዘገባ ካቀረበው ጋር የሚወዳደር ዘግናኝ ትርኢት የለም። የኢትዮጵያ መንግስት አስፈላጊውን እርዳታ ካገኘ ወደ ረሃብ ሁኔታ አያመራም ሲሉ የሬዲኤስ ሰራተኞች እንደሚናገሩ ጋርዲያን ድረገጽ ላይ የወጣው ጽሑፍ ያወሳል። አሶሺየትድ ፕሬስ የተባለው የዜና አገልግሎት በበኩሉ የኢትዮጵያ መንግስት በሰሜንና በሰሜን ምስራቅ አካባቢ ላሉት የድርቅ ሁኔታ ለተደቀነባቸው ሰዎች የስንዴና የምግብ ዘይት እርዳታ ማከፋፈል ጀምሯል ይላል። ለእያንዳንዱ ሰው 15 ኪሎ ግራም የሚሆን ስንዴና ግማሽ ሊትር የምግብ ዘይት እያከፋፈለ መሆኑን የሀገሪቱ የቀውስ አስወጋጅና ዝግጅት ኮሚቴ ጸሐፊ አቶ ምትኩ ካሳ መናገራቸውን አሶሺየትድ ፕሬስ የዜና አገልግሎት ጠቅሷል። በአሁኑ ጊዜ አስቸኳይ ረድኤት የሚያስፈልጋቸው ሰዎች ከ8 ሚሊዮን በላይ እንደሚሆኑና የሀገሪቱ መንግስት እስከ መጪው ታህሳስ ወር ባለው ጊዜ ውስጥ የተቸገሩትን ለመርዳት የሚያስችል ብቃት እንዳለው መግለጹን አሶሺየትድ ፕሬስ የዜና አገልግሎት ጠቅሷል። በሌላ ዘገባ ደግሞ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጋዜጠኞች የሚቀርብ ነቀፌታ እንደማያስፈራቸው ለቢቢሲ ማለት ለብሪታንያ የዜና አገልግሎት ሲያስረዱ ነጻ ሚዲያ ለዲሞክራሲያዊ ሂደትና ለልማት አስፈላጊ ነው ማለታቸውን ባለፈው አርብ የወጣው የቢቢሲ ድረገጽ ጠቅሷል። ባለፈው ዓመት ታስረው የነበሩት አንዳንድ ጦማሪያንና ዘጋቢዎች የታሰሩት በጋዜጠኝነት ሙያቸው ሳይሆን የሀገሪቱን መንግስት ለማናጋት ከሚፈልጉ ቡድኖች ጋር በነበራቸው በማስረጃ በተረጋገጠ ግንኙነት ምክንያት ነው ማለታቸውን ድረገጹ ጠቅሶ ዞን 9 በተባሉት ጦማሪያን ላይ ተመስርቶ የነበረው የአሸባሪነት ክስ ተነስቷል ይላል። ይህ በጣም ግልጽ ሆኖ እንዲሰመርበት ይገባል። ምክንያቱም ከተከበረው የጋዜጠኝነት ሙያና የዚህ ሀገር ጋዜጠኞች ከሚያከናውኑት ስራ ጋር እንዲምታታ አያስፈልግም ሲሉም ጠቅላይ ሚኒስትሩ ለቢቢሲ አስገንዝበዋል። እኛ ፍጹም የተዋጣልን ሰዎች አለመሆናችንን ስለምናውቅ በማንኛውም ጋዜጠኛ ለመወቀስ ዝግጁ ነን በማለትም አክለውበታል። ኢትዮጵያ እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በሶማሊያና በአልሸባብ ውስጥ ሰርጎ እንዳይገባ በመከላከል ረገድ የመካከለኛው ምስራቅ ሀገሮች ከሚገኙበት ዓለም አቀፍ ማህበረሰብ ጋር እየሰራች መሆኗን ድረገጹ ጠቁሟል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዓለም አቀፍ ኢኮኖሚ ስለታየው ሁኔታ ሲያብራሩም ትልቁ የኢትዮጵያ ሸቀጦች ገበያ በሆነው የአውሮፓ ህብረትም ሆነ በቻይና የታየው የኢኮኖሚ መንገዳገድ የኢትዮጵያን ኢኮኖሚ እጅግ ያልጎዳው የኢትዮጵያ ኢኮኖሚ ዋና ትኩረት የግል ዘርፍ መዋዕለ ንዋይ በመሆኑ ነው ማለታቸውን የቢቢሲ ድረገጽ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።
ክቡራትና ክቡራን አድማጮች በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የምናስተላልፍላችሁን ስርጭት እንድታደምጡም እንጋብዛለን።
በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ካም ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢአይ እንዲሁም ናይል ሳት ላይ እንገኛለን።
ከምሽቱ 3:53 ነው አሁን አዲስ አበባ ላይ። ዋሽንግተን ዲሲ እና አካባቢዋ ደግሞ ከቀኑ 1:53 ነው። አርብ ህዳር 3 2008 ዓመተ ምህረት በስቱዲዮ ቴክኒሻኑ ጆ ጊል ፕሮግራሙን እየመራልን ያለው ንጉሱ ታምሬ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን መደበኛ ስርጭት ነው እየተከታተላችሁ ያላችሁት። አስተናጋጆቻችሁ ሰሎሞን አባትና
ሰለሞን ክፍሌ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጥ።
ጤና ይስጥልኝ የአሜሪካ ድምጾች፣ የምደውለው ከዚህ ከዋሽንግተን ዲሲ የዘወትር አድማጫችሁ ነኝ። የዛሬ የምደውልበት ምክንያትም ሰሞኑን በተከታታይ ያቀረባችሁት የኢትዮጵያ መንግስት የመልካም አስተዳደርን አስመልክቶ ጥናት አስጠንቻለሁ ስላለው ነው። ሙስና መንሰራፋቱንም በተመለከተ አውሮፓ ውስጥ ሮማንያ የሚባል አገር ባለፈው 2 ሳምንት በፊት ናይት ክለብ ውስጥ አደጋ ደርሶ 30 ሰዎች ሞተው የሀገሪቱ ጠቅላይ ሚኒስትር ያ የሆነበት ምክንያት ሀገሬ ውስጥ ሙስና ስለተንሰራፋ ናይት ክለቡ በአግባቡ ስላልተመረመረ ነው ብሎ ስልጣኑን ለቋል። እኛ ሀገር ግን ይሄው 25 አመት ስልጣን ላይ የተቀመጠ ሰው አለ። እስከምናቀው ድረስ አንድ ሰው ኢትዮጵያ ውስጥ ፍትህ ጠፍቷል ወይም ደግሞ ሙስና ተንሰራፍቷል ብሎ ስልጣን የለቀቀ አመራር ሰምተንም አናውቅም። እርስ በርሳቸው ሲጣሉ ብቻ እስር ቤት ከሚገቡት በስተቀር። ስለዚህ አሳ ከጭንቅላቱ ይገማል ነው የሚባለው። እና አንድ ሰው ደፋር ሰው ይነሳና እስቲ ኃላፊነት ይውሰድ፣ ስልጣን ለቅቅ ያለው ኢትዮጵያ ውስጥ ፍትህ ጠፍቷል፣ ሙስና ተንሰራፍቷል ብሎ እስቲ አንድ ከመካከላቸው የ25 ሚሊዮን ብር ቤት ማሰራት ሳይሆን እስቲ ስልጣናችሁን ልቀቁ፣ ድፍረት ካላችሁ። አመሰግናለሁ።
ሰላም ቪኦኤ። አዎ፣ በእርግጥ የኢትዮጵያ ኢኮኖሚ በእኛ የምንለው በ11% እያደገ ነው። እንዳው አይኤምኤፍም የምለው በ8% እያደገ ነው። እንግዲህ ይሄም እነ አሜሪካ እነ እንግሊዝ በ4% እያደጉ ነው። ይሄም ማለት እንግዲህ ኢትዮጵያ ከሁሉም ሀገር እንዳው አንደኛ ናት። ከዓለም ውስጥ በኢኮኖሚ እድገት አሁን በዚህን ጊዜ እየመራች ነው፣ አንደኛ ናት ማለት ነው። ሌላው ደግሞ ቲፒኤልኤፍ ወይም ተሀት እኛ 2 የሚኒስትር ቦታ ብቻ ነው የያዝ ነው እና ከዛ እንግዲህ አሁን ያውና ሌሎቹ ሁሉ በሌላ ብሔረሰብ የተወጣጡ ናቸው። ጠቅላይ ሚኒስትሩም ጀምሮ ሁሉም እንዳው ኃይልና ስልጣን ያላቸው ናቸው። ሰው እንደምናገረው እንዳው ዝም ብሎ ለሲምቦል ለምልክት የተቀመጡ ሳይሆን እንዳው በጣ እና ከኋላ ወያኔዎች ያሽከረክሯቸዋል የሚለውን ጉዳይ በጭራሽ እውነት አይደለም።
ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች፣ ስልክ መስመራችን ተዘዋዋሪው በነጻ የምትደውሉበት 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረመጠው መመሪያ መሰረት እንድታኖሩ አሁንም እናሳስባለን። በኢሜይል የምትጠቀሙ ደግሞ horn@voanews.com ብትሉ ይደርሰናል። ከመሰነባበታችን በፊት አጠራጠር ያሉ መረጃዎችን እናካፍላለን። አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ04 ሳንቲም ተመንዝሯል። የመሸጫ ዋጋ 21 ብር ከ04 ሳንቲም ነው። የመግዣ ዋጋ ደግሞ 21 ብር ከ14 ሳንቲም ነው። አንድ ዩሮ 22 ብር ከ59፣ አንድ የእንግሊዝ ፓውንድ 32 ብር ከ05 ሳንቲም ሆነ ውሏል። ቅዳሜና እሁድ ነገና ከነጎዲያ ማለት ነው አዲስ አበባ ከፊል ደመናማ ትሆናለች። ከፍተኛ ሙቀቷ 23፣ የቅዳሜ ዝቅተኛ 8 እና የእሁድ ዝቅተኛ 10 ዲግሪ ሴልሽየስ ይሆናል። ለማጠቃለያ ዜና ሰሎሞን።
የዩናይትድ ስቴትስ ጦር ሰራዊት ጂሃዲ ጆን እየተባለ በሚጠራው አደገኛ እንግሊዛዊ እስላማዊ መንግሥት ሚሊሻ ላይ ያነጣጠረ የአየር ድብደባ ማካሄዱን አስታውቋል። ጂሃዲ ጆን በበርካታ ቪዲዮዎች ላይ የምዕራባውያን ታጋቾችን አንገት ሲቀላ ታይቷል። ምዕራባውያን የስለላ ድርጅቶች ሙሐመድ ኤምዋዚ መሆኑን የሚገልጹት ነውጠኛ በትላንት ማታው ራኪ ሲሪያ ውስጥ በተካሄደው የድሮን ጥቃት ስለመገደሉ ግን ባለሥልጣናት ወዲያውኑ የሰጡት ማረጋገጫ የለም። ማንነታቸው እንዳይገለጽ የጠየቁ ከፍተኛ የዩናይትድ ስቴትስ ባለሥልጣናት ለበርካታ መገናኛ ብዙሃን እንደተናገሩት ግን ኤምዋዚ የነበረበት ተሽከርካሪ በትክክል የተመታ በመሆኑ ሳይሞት አልቀረም ብለዋል። ዜናው ይኸው ነው።
አመሰግናለሁ ሰሎሞን። ለማጠቃለያ ዜናው ጥቂት ደቂቃ ይቀረናል ለመሰነባበት። በነገራችን ላይ የኮንደም ማስታወቂያ ለመጀመሪያ ጊዜ የወጣው ልክ የዛሬ 31 ዓመት በዛሬው ዕለት በአንድ እንግሊዝ ቴሌቪዥን ላይ እንደነበረ ያስታውሳሉ። እንሰነባበታለን። አሁን የተከበራችሁ አድማጮች ዝግጅቶቻችን ተጠናቀቁ። ቴክኒሻኑ ጆጊል፣ በስቱዲዮ ፕሮግራሙን ይመራልን ንጉሡ ታምሬ ነው።
ያስተናገድናችሁ ሰለሞን ክፍሌና
እኔም ሰሎሞን አባተንን። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም እንሰናበታችኋለን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ከእኛ ቀጥሎ ይቀርባል። እስከዛው ግን የመሐመድ አማንን ጀሚላ ንጉሡ ታምሬ ፕሮግራሙ መሪ ይጋብዘናል። ጤና ይስጥልን። በእኛ በኩል ደህና ደሩ።
Jemilan bere tu del me mano ya Simelin berbadu halka haleluya Aret lagnis ngeri bemala Yetwat mata kulona shar jemilan Ya Alele uweke apan ke mare Jemila zinja e makan e gafet Ani simbar vadadam ya pananan Otsu gotu silishan chimbe unana Pura maile taswaan tenagas Pura maile sakwal penas Pura maile